ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። ኢየሱስ ክርስቶስን መቀበል ማለት በጣም ለብዙ ሰዎች ግራ የሚያጋባ ነገር ነው። ነገር ግን መጽሐፍ ቅዱስ በዚህ ጉዳይ ላይ በጣም የሚገርሙ ነገሮችን ያስተምረናልና የሳምራዊቱን ሴት ታሪክ አብረን ቆመን እናነባለን። በጣም ውብ የሆነ ታሪክ ነው። እግዚአብሔር የተመሰገነ ይሁን። ጻድቁ ጌታ ነውር የሌለበት ከኃጢአተኛ ሴት ጋር እንዴት እንደተገናኘ ሰሞኑን በሙሉ በቃ ልቤን ያዘው ይሄ ታሪክ ነበር። እግዚአብሔር የተመሰገነ ይሁን። እና ዮሐንስ ወንጌል ላይ ነው የሚገኘው። እግዚአብሔር የተመሰገነ ይሁን። ምዕራፍ 4 ላይ አብረን እናነባዋለን በጌታ በኢየሱስ ክርስቶስ ስም። ታሪኩ ረዘም ያለ ነው። ነገር ግን የተወሰነውን ክፍል እናነብና በጥሞና ካዳመጥን በመልእክቱ ላይ የሚኖረውን ሐሳብ ለመከታተል በጣም ይረዳቸዋል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጅና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱ ምን ሰራው አንተታ ወደ ከተማ ሄደች፣ ለሰዎችም ያደረኩትን ሁሉ የነገረኝን ሰው ነውና እዩ እንጃ እርሱ ክርስቶስ ይሆነን አለች። ከከተማው ወጥተው ወደ እርሱ ይመጡ ነበር ይላል። ጌታችን እናመሰግናለን፣ እንዴት ያለህ ድንቅ አምላክ ነህ! ወደ ሰዎች የምትጠጋበት፣ ሰዎችን የምትመርጥበት ልቦናህ እንዴት የተባረከ ነው! ጌታ ሆይ ይህችን ሴት እንደተገናኘህ እኛንም ተገናኘን። ይህችን ሴት እንደተገናኘህ የምትገናኛቸውን ሰዎች እንዳንተ ማየት እንድንችል እርዳን። ለመመስከር ጌታ ሆይ ደግነትህን፣ ፍቅርህን ለማካፈል ሰዎችን የምንመርጥበትን የፍቅርህን ሚዛን ስጠን፣ መለኪያህን ስጠን። በአንተ ልብ ጌታ ሆይ ሕይወታችን እንዲሞላ ዛሬ ቃልህ ጌታ ሆይ በመልካም ሐሳብህ ይሙላን። በመልካም ቃልህ የተቀደሰ ህሊና፣ የተቀደሰ እይታን ስጠን። ክብር ለስምህ ይሁን፣ በኢየሱስ ክርስቶስ ስም አሜን። ይህን ክፍል በሬዲዮ አካፍየዋለሁ። ይሁን እንጂ አሁን የማስተምረው ትምህርት ሁሉ እዛ ውስጥ የለም። ለሬዲዮ ያለኝ ጊዜ 26 ደቂቃ ብቻ ነው ማክሲማም ማስተማር የምችለው። እና ይህንን ታሪክ ስንመለከት፣ የዚች የሳምራዊቲቱን ሴት ታሪክ ስናይ፣ ሳምራውያን እነማን ናቸው የሚል ጥያቄ ይፈጠራል። ሳምራውያኖች በጣም የሚገርም ታሪክ ነው ያላቸው። እስራኤላውያኖች ለሁለት ተከፍለው ነበር። ንጉሥ ሰለሞን ከሞተ በኋላ ልጁ ሮብዓም የሚባለው ሲተካ እስራኤልን ሕዝብ ሁሉ እንደ አባቱ ለመግዛት እድል ነበረው። ነገር ግን እንደሱ ጎረምሳ ወጣት የሆኑ አማካሪዎችን አድርጎ በእብሪት አለ አይደለም፣ የሰሜኑ ክፍል አባት ይገዛን በነበረበት ጊዜ ብዙ ቀንበር በላያችን አለ፣ ግብሩ ታክሱ ከብዶብናልና አቅልልን ሲሉት፣ ወጣቶችን አዛውንቶችን ማቹር ያደረጉ የሀገር መሪነት ኃላፊነት የሚሰማቸው ማማከሩን ትቶ የእሱ ቢጤዎችን በእድሜ ወጣት የሆኑትን አማከረ እና ይቺ ትንሿ ጣቴ ከአባቴ አውራ ጣት ተወፍራለች አላቸው። አሃ ስለዚህ በአንተም ጊዜ ቀንበር ይከብድብናል አሉ። ተከፉ። የሰሜኑ የእስራኤል ክፍል 10 ነገድ ከዳዊት ቤት ጋር እኛ እድል ፋንታ የለንም ብለው ተከፈሉ። እና መጽሐፍ ቅዱስን ብሉይ ኪዳንን ስታነቡ የእስራኤል ሕዝብ ከሁለት የተከፈለው ንጉሥ ሰለሞን ከሞተ በኋላ ነው። ከዚያን ጊዜ ጀምሮ የነበረው የእስራኤል ክፍል ሁለት መንግስት ነው ያለው፣ የሰሜኑ ክፍል፣ የደቡቡ ክፍል። የደቡቡ ክፍል ይሁዳ ነው የሚባለው፣ የሰሜኑ ክፍል እስራኤል ነው የሚባለው። እና እነዚህ እስራኤላውያኖች የሰሜኑ ክፍል ለብዙ ጊዜ እግዚአብሔር ነቢያት እየላከባቸው እነ ኤልያስ እነ ኤልሳ በዚያ ክፍል ያገለግሉ የነበሩ የእግዚአብሔር ሰዎች ናቸው። በደቡቡ ክፍል የተነሱ ነቢያት አሉ፣ በሰሜኑ ክፍል የተነሱ ነቢያት አሉ። ይሄ ራሱን የቻለ ትምህርት ነው፣ ግን እግዚአብሔር ቢፈቅድ ወደፊት እንማረው ይሆናል። ስለዚህ በዚህ በሰሜኑ ክፍል የነበሩት እስራኤላውያኖች አንድ ትልቅ በደልና ነውር ነበረ በሕይወታቸው። እና ይህንን የሰሜኑን ክፍል እንዲገዛ እግዚአብሔር እድል የሰጠው ሰው ነበረ ኢዮርብዓም የሚባል። ኢዮርብዓም የሚባለው ሰው የንጉሥ ሰለሞን ሰራዊት ክፍል አባል የነበረ ነው። ተሰዶ ነበረ። ከዛ በኋላ አሁን ሰሜኑ ክፍል ሲገነጠል እሱን ንጉሥ አደረጉት። እና ይሄ ሰው በልቡ እግዚአብሔር የሰጠውን ይህንን የመግዛት እድል በምን ሁኔታ ማኔጅ እንደሚያደርግ ለራሱ ሴኩሪቲ ፈለገ፣ ዋስትና ፈለገ። ምክንያቱም የእስራኤል ሕዝብ አንድ ጉዳይ አለው፣ ሕዝቡን ሰሜኑንም ደቡቡንም የሚያያይዝ። ያ ምንድን ነው? የቤተ መቅደሱ ጉዳይ ነው። እና እስራኤላውያኖች አምልኮ ቢፈልጉ ከሰሜን ይሁን ከደቡብ፣ ከምስራቅ ይሁን ከምዕራብ፣ የት ነው የሚሄዱት? ወደ ኢየሩሳሌም። ምን ሊያደርጉ? እግዚአብሔርን ሊያመልኩ። ስለዚህ እነዚህ ሰዎች የሰሜኑ ክፍል ምንም እንኳን ዛሬ ገዢ ቢያደርጉኝ፣ ነገ ደግሞ አለ አይደለም ወደ ደቡብ እየሄዱ ወሬ እየሰሙ የተለያየ ችግር እየመጡ መንግስቴ የጸናች አትሆንምና ለምን በኢየሩሳሌም ላለው ቤተ መቅደስ ምትክ የሚሆን ነገር አላዘጋጅላቸውም ብሎ ጥጅ አቆመላቸው። እስራኤል ሆይ ስማ፣ የምታመልከው እዚህ ነው፣ በዚህ ቀጥሎ አለ። መጽሐፍ ቅዱስ ስታነሱ በብሉይ ኪዳን ውስጥ ይህንን ታሪክ በተደጋጋሚ ታያላችሁ። የአዝማች ንግግር ይመስላል። እና ምን ይላል? ከኢዮርብዓም ኃጢአት አራቀም፣ ከኢዮርብዓም ኃጢአት አራቀም። ማን ነው ያራቀው? ኢዮርብዓም ኃጢአት ይች ነች። እና ከሱ በኋላ ያሉት ነገስታት ሁሉ ይሄንኑ አምልኮ ህዝቡ እንዲከተል አደረጉ። ማናቸውም እግዚአብሔር ባሪያው በሙሴ በኩል በሰጠን በኪዳን መሰረት የመጣ አምልኮ አይደለም፣ ይሄ ነውር ነው እናቁም ያለ የለም። ሁሉም የነኑ ተከተሉ ሁሉም የነኑ ተከተሉ እግዚአብሔር በዚህ ሁኔታም በሌሎች ማጥያታቸው ብዙዎቹ እንደውም ተጨማሪ የማምለኪያ አጸዶችን ሁሉ ያቋቋሙ የባዓል ነቢያቶችን ሁሉ የሾሙ ብዙ ግፍና በደል በእስራኤል ህዝብ ውስጥ ያደርጉ ነበር እግዚአብሔር ይወቀሰ እነዚህን ሁሉ እስራኤላውያኖችን ወደ ራሱ ሊመልስ ይሞክር ነበር ከብዙ ማስጠንቀቂያ በኋላ እስራኤል የሰሜኑ ክፍል ተበተነ የአሶር መንግስት መጣና ጥርቅ አርጎ ወሰዳቸው የዱሮ ነገስታቶች አንድን አካባቢ ሲወርሱና ሲወሩ ምንድነው የሚያረጉት መተው ህዝቡን እንዳለ ጥርቅ አርጎ ወስዳሉ እና ከዛ ከነሱ ሀገር ያሉ ሰዎችን አምጥተው ያፈልሳሉ እና እዛ ቦታ ላይ ያሰማራሉ ሳማራውያን የሚባሉት በዚህ ሁኔታ ነው የመጡት በመጽሐፍ ቅዱሳችን ላይ سنመለከት እነዚህን ሳማራውያኖችን ማየት እንችላለን በመጽሐፈ ነገስት ሁለተኛ ነገስት ምዕራፍ 17 ቁጥር 24 ላይ እንደዚህ የሚል ቃል አለ የአሶርም ንጉስ ከባቢሎንና ከኩታ ከአዋና ከሃማት ከሰፈርዋይም ሰዎችን አመጣ በእስራኤልም ልጆች ፋንታ በሰማርያ ከተሞች አኖራቸው ሰማርያንም ወረሷት በከተሞቿም ተቀመጡ ይላል ስለዚህ የአሶር ንጉስ አምጥቶ ያሰፈራቸው ሰዎች እዛ ተቀመጡ እዛ ኗሪ ሆኑ እና ስሩ ታይም ምን አደረጉ የአካባቢውን አምልኮ አዳፕት አደረጉ የደቡቡ ክፍል ደግሞ የራሱ የሆነ መንፈሳዊ ሂደት ነበረው የሰሜኑ ክፍል ከተማረከ በኋላ እግዚአብሔር የሰሜኑን ክፍል ቅጣት ለመማሪያ እንዲሆንላቸው ያረገ ተውብ ይላቸው የደቡቡ ክፍል አልሰማ ብለውት በተደጋጋሚ እግዚአብሔር እየላከ አልሰማ ሲሉት ምን አደረጋቸው እነዚህን የደቡብ ክፍል ደግሞ ወደ ባቢሎን እንዳለ ጥርቅ ብሎ ተማርከው ሄዱ። የነ ዳንኤል ታሪክ መጽሐፈ ሕዝቅኤል ትንቢተ ሕዝቅኤል የተጻፈው ባቢሎን ውስጥ ነው እና እነዚህ ታሪኮች የተካሄዱት ባቢሎን በሄዱበት ጊዜ ነው። እዚህ የሰሜኑ ክፍል የደቡቡ ክፍል ባቢሎን ከሄዱ በኋላ ከሰባ ዓመት በኋላ እግዚአብሔር በምህረቱ መልሶ እንደገና ወዴት አመጣቸው? ወደ ደቡብ ክፍል መለሳቸው። እግዚአብሔር መለሳቸው። ሲመለሱ ትዝ ይላቸዋል በተመለሱበት ጊዜ ቤተ መቅደሳቸው ፈርሷል ያን ቤተ መቅደስ መስራት ነበረባቸው ቅጥሩ ፈርሷል የኔ የመጽሐፈ ዕዝራ መጽሐፈ ነህምያ ይሄንን ታሪክ ያሳያል በመጽሐፈ ዕዝራ ውስጥ እነዚህ የደቡቡ ክፍል ወደ አገራቸው ተመልሰው ቤተ መቅደሱን ይሰሩ በነበረበት ጊዜ ሲመጡ ኢየሩሳሌምን መስራት ሲጀምሩ እነዚህ በመራፍ 4 ላይ ሰማርያ ሰፍሮ የነበሩት ምን እንደሚሉ ተመልከቱ መራፍ 4 ከቁጥር 1 ጀምሮ የይሁዳና የብንያም ጣላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሶር ንጉስ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና አሏቸው እንደናንተም እንፈልገዋለንና ከናንተ ጋራ እንስራ አሏቸው ስለዚህ የሚሰራውን ቤተ መቅደስ ምን እናርጋሉ አብረን እንስራ አሏቸው ነገር ግን እነሱ እናንተ ከኛ ጋር አድል ፋንታ ያላችሁም አሏቸው ያ ቤተ መቅደስ ይሰራ በነበረበት ጊዜ ብዙ መከራ ነበሩ እነዚህ ሰዎች እና እንደውም ቤተ መቅደሱ እንዳይሰራ እንዲተጓጎል ሁሉ ደብዳቤ የጻፉ ወደ ባቢሎን ንጉስ መልእክት የላኩ የእስራኤልን ህዝብ ያስጨነቁ ሰዎች ነበሩ በጣም የሚገርም ታሪክ ነው መጽሐፈ ዕዝራን ስታነቡ ይሄንን ማየት ትችላላችሁ ከዚህ የተነሳ ባጭሩ እነዚህ የደቡቡ ክፍል አይሁዳውያንና እነዚህ የሰማርያ ሰዎች በመካከላቸው ምን አለ? ጠብ አለ። ሳምራውያኖች ባጭሩ በዚህ ክፍል ከምንመለከተው የእስራኤልን አምላክ እግዚአብሔርን ማምለክ ጀምረዋል። በነገራችን ላይ ታሪካቸው በጣም የሚገርም ነው። በ2012 የተደረገ የህዝብ ቆጠራ ላይ በሚዲሊስቱ ሲታ 715 ቁጥር ያህል ነው ያሉት ይባላል ፖፑሌሽኑ። አንሰው በብዙ ሁኔታ አንሰው እንግዲህ ይታያችሁ ስንትና ስንት ሺህ ዓመት በቢሲ ውስጥ የተነገረ ታሪክ ነው መነገራችሁ እና መባዛት አለ መዋለድ አለ ከዛ ሁሉ አልፎ 715 ብቻ መሆናቸው ምንድነው ታሪካቸው እንደዚህ ሆነ ሳምራውያኖች የሳምራውያን መጽሐፍቶች አሉ መጽሐፍ ቅዱስ የብሉይ ኪዳን መጽሐፍቶች የራሳቸው አምልኮ አላቸው እና አይሁዳዊ የሆነ ቋንቋ የሚመስል መሳይ የሳምራውያን ፊደሉም ወይም ደግሞ ቋንቋውም ይዘቱ ሴሜቲክ የሆነ ላንጉጅ ይጠቀማሉ አምልኮ አላቸው የራሳቸው አምልኮ የሚያመልኩት አብርሃምን ይስሐቅን ያዕቆብን አምላክ ነው። እዚህ ያነበብኩላችሁ ዮሐንስ ወንጌል ላይ ምዕራፍ 4 ላይ ሳምራዊቲቱ ሴት የምትናገረው ይሄንኑ ነው። ይሲ አባቶቻቸውን አብርሃምን ይስሐቅን ያዕቆብን by the time አዲስ ኪዳን ውስጥ ጌታ በነበረ ጊዜ እንኳን ስትመለከቱ አባቶቻችን ነው የሚሉት። ስለዚህ ራሳቸውን ከማን ጋር ብሌንድ አድርገዋል? ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋራ የእስራኤልን አምላክ ሁሉ ተቀብለዋል። አይሁዳውያኖች ግን በምንም አይቀበሏቸው። እነሱ በእነሱ መንደር እንኳን መሄድና ማለፍንም አይፈልጉም። የሚገርም ነው። እነዚህ ሳምራውያኖች በዚያ ቢኖሩበት በነበረበት ሀገርና አካባቢ ሲኖሩ በነበረ ጊዜ በቢዛንታይን ፔሪድ በቤተክርስቲያን ታሪክ ስትመለከቱ ብዙ ክርስቲያኖች ጨፍጭፈዋቸዋል፣ አጥፍተዋቸዋል። እስልምና በመጣበት ጊዜ በብዙ ሺህ የሚቆጠሩት ወደ እስልምና ሃይማኖት ገብተዋል። ስለዚህ ምንም እንኳን ዘራቸው ሳምራዊነታቸው ቢቆጠር በየቦታው በርካታ ቢሆኑም ሳምራውያን ሆነው እንደ አብርሃም ይስሐቅ ያዕቆብን አምላክ እያመለኩ አሉ ጥቂቶች ናቸው። ፎቶግራፋቸውን ስትመለከቱ አንዳንድ ያምልኮ ሁኔታቸው ልክ እንደ አይሁዳውያኖች አይነት መልክ ባህሪ አለው። ስለዚህ ሳምራውያኖች መጽሐፍቶቻቸው በጣም አድቫንስድ የሆነ መጽሐፍ ቅዱስ ብሉይ ኪዳን የሚያጠኑ ሰዎች አንዳንድ ጊዜ እነሱ መጽሐፍ ሁሉ እንደ ፕሩፍም እንደ ቴክስትም የሚታይባቸው ለሪፈረንስ ለክሮስ ቼክ አንዳንድ ጊዜ ሰዎች ይጠቀሙበታል። ያንን እነዛን ነገሮች በጽሑፎች ላይ ስንመለከት ሳምራዊቲቱ ሴት የነዚህ ሰዎች ዘር ነች እና ሳምራዊት ሴት ነች። ስም የላትም በዚህ ቦታ ላይ እና በዚህ ቦታ እቺ ሴት ይሄ ብቻ አይደለም ታሪኳ፣ የዘሮቿ ታሪክ የመሆኑ ብቻ አይደለም። እቺ ሴት አምስት ባሮች የነበሯት ሴት ነች። አምስት ባል ያላት ሴት ማለት እንግዲህ መቼም ችግሩን እህቶችም ሚዛን የደፋ ነገር መናገር አንችልም በዚህ ላይ እና ችግሩ የባሎቹ አይሁን የእሷ በጣም አስቸጋሪ ነው። ግን there is something ግን አምስት ባል እያገባች የምትፈታ ሴት ግን ምንድን ነው የሆነ ነገር መኖር አለበት። አሁንም ደግሞ ባሏ ካልሆነ ሰው ጋር ትኖራለች ወርስት ነገር እና እቺ ሴት እንደዚህ ያለ ታሪክ ያላት ነች። የሚገርማችሁ ይህንን ታሪክ ብቻ አይደለም በብሉይ ኪዳንም ስንመለከት ውሃ ለመቅዳት በቀትር ጊዜ የሚርሶ የለም። 6 ሰዓት የሚለው በሮማውያን የሰዓት አቆጣጠር ሁኔታ በዚህ በታሪካዊ ባህሪው ስትመለከቱት ከቀኑ 6 ሰዓት ላይ ነው ውሃ ልትቀዳ ሄደችው። እቺ ሴት በእንደዚህ ያለ አይነት ሁኔታ ውሃ ልትቀዳ ሄደችበት ሁኔታ ብዙዎች የመጽሐፍ ቅዱስ ተማሪዎች የሚገምቱት አንደኛ ሴቶች ውሃ ሲቀዱ በግሩፕ ነው ሄደው የሚቀዱት፣ ለምን ብዙ ችግር ይገጥማቸዋል። ሁለተኛ ጧት ነው የሚሄዱት ወይም ማታ ላይ ነው ፀሐዩ ሲበርድ የሚሄዱት። እቺ ሴት በቀትር ሰዓት የሄደችው ሰው ላታገኝ የማትፈልግ ሴት፣ የተጠላች ከሰው ጋር መሆን የማትፈልግ ሴት ትመስላለች። መቼም እንደ ሳምራዊቲቱ ሴት የሆነ እዚህ መካከላችን የለም። ወንድም ሆነን እንደ ሳምራዊቲቱ ሴት ራሳችንን በእንዲህ ሁኔታ ትሪት የምናደርግበት ማህበራዊ ችግር አለን ምን ላንኖር እንችል ይሆናል። ግን አይገርማችሁም? የእግዚአብሔር ልጅ ኢየሱስ ክርስቶስ ይችን ሴት ተገናኛት። ክብር ለእግዚአብሔር ይሁን። ይችን ሴት ምን አረጋት? ተገናኛት። የእግዚአብሔር ስም ብሩክ ይሁን። በቃ ይሄን መልእክት ካገኘን የሚበቃ ይመስለኛል። ማስተዋል ከቻለን በእውነት ጌታችን ኢየሱስ ክርስቶስ በዚህ ከተማ ሲያልፍ ልብ በሉ ቁጥር 4 ላይ ምን እንደሚል ምዕራፍ 4 ቁጥር 4 በሰማርያም ሊያልፍ ግድ ሆነበት ይላል። በሰማርያም ሊያልፍ ምን ሆነበት? ግድ ሆነበት ይላል። አይገርምም ወገኖቼ? እግዚአብሔር በኢሳይያስ ምዕራፍ 9 ላይ ወንድ ልጅ ተሰጥቶናል ይላል። ወንድ ልጅ ለማን ነው ተሰጥቶናል? ለብዙ ቁጥር ነው የተሰጠው። ግን የተሰጠውን ወንድ ልጅ እግዚአብሔር ለሚሰጣቸው ሰዎች ሲያቀርብ ማየት ምን ይችላል? ይሄ የተሰጠው ልጅ ስጦታ ሆኖ ላንቺ መጣሁልሽ ብሎ ሳምራዊቲቱ ሴት ጋር ሲመጣ እናያለን። ራሱ እዚህ ቦታ ላይ ቁጥር 10 ላይ ምን ይላታል? ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አላት። ኢየሱስ ምን አላት? የእግዚአብሔር ምንድነው ነው የሚላት? ስጦታ ነኝ ነው የሚላት። አምስት ባሎች አግብታ ለፈታች ባሏ ካልሆነ ሰው ጋር ለምትኖር በህብረተሰቡ አለ ተጠላይ ሴት የእግዚአብሔር ስጦታ ነኝ አላት። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስን ስጦታ አርጋችሁ ተቀበላችሁት በምን አይነት መንፈሳዊ ሁኔታ ወይም ማህበራዊ ሁኔታ ላይ ወይም ራሳችሁ ማን አርጋችሁ አይታችሁ ነው ተቀበላችሁት? በጣም ልብ በሉ ይሄንን ነገር ወገኖቼ፣ ልብ በሉ ወገኖቼ። ታሪካችን እንደዚህ ሴት ቢጀምር ጥሩ ነው የሚሆንልን። እግዚአብሔር የተመሰገነ ይሁን። ኢየሱስ የዓለም መድኃኒት ነው። መድኃኒት በሽታ ያለበት ቦታ ካልዋለ መድኃኒት አይደለም። ለጌጥ አይፈልግ፣ ለጆሮ አይሆን፣ ለአንገት አይሆን፣ ለመብል አይሆን፣ ለምን አይሆን። በሽታ ያለበት ቦታ ሲገባ ነው መድኃኒት የሚሰራው። ኢየሱስ መድኃኒት ነው። እኔና እናንተ ብዙ እዳ አለብን። በምትኖሩበት ሰፈር፣ በምትሰሩበት ቦታ፣ በጉርብትና፣ በልዩ ልዩ መንገድ የታመሙ ኃጢአት ያሳመማቸው ሰዎች ያሉ ይሄ መድኃኒት አስፈልጋቸው። ስጦታ ሆኖ ለነሱ ኢየሱስ መጥቶላቸዋል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስን ለነማን እንደምንሰጠው ወይም ለነማን የምስራች አርገን እንደምናቀርበው እንፈራለን፣ እንሰጋለን። በጣም ነው ምንቸገረው። አንዳንድ ሰዎች ስናያቸው አይመጡንም ልንናገራቸው ላለ ነገር። አረ ለኛም አይመቹንም። ሁኔታቸውን በግልምጫ በጎሪጥ ነው ምናያቸው። ኢየሱስ ክርስቶስ ግን ይህችን ሴት ውሃ ጠጭኝ አላት። አይሁዳውያኖች ሳምራውያኖች እንደዚህ ነው የሚሏቸው። ሳምራዊ ሰው ሳቋርጥ መንጻት ያለበት ነው ይላሉ። አይሁዳውያኖች ሲነጹ አንድ ነገር ሆነው ከሆነ አንዴ ታጥቦ ነው የሚነጹት። ሳምራዊ ግን ኮንቲኒየስሊ ነው መንጻት ያለበት ብለው ነው የሚያምኑት። ሳምራዊ የተቀመጠበት ይረክሳል፣ የነካው ይረክሳል፣ የተጠቀመበት ይረክሳል። ራሱ ርኩስ ነው። ኢየሱስ ግን ውሃ ጠጭኝ አላት። እግዚአብሔር ይመስገን። ምን አላት? ውሃ አጠጭኝ አላት። በምን ነው የምታጠጣው? በምትቀዳበት በጣሳዋ ነው የምትሰጠው። ሃሌሉያ ወገኖቼ። በዚህ ጉዳይ ላይ አመለካከታችን ዛሬ እግዚአብሔር ለውጦልን ይሄድ። ክብር ለእግዚአብሔር ይሁን። የምስራች ኢየሱስ ተወልዷል፣ ላንተ ተወልዷል፣ ላንቺ ተወልዷል። ምንላቸው ስጦታ ለሚያመጡልን አይደለም፣ ለሌላቸው፣ ለሚያፍሩ፣ ለሚጨነቁ ይሄንን የምስራች እግዚአብሔር ለመናገር ያብቃል። እቺ ሳምራዊት ሴት ውሃ ጠጭኝ ሲላት ተደነቀች። አንተ አይሁዳዊ ስትሆን ከእንደኔ አይነት ሳምራዊት ሴት በጣም ነው የገረማት። አይሁዳውያኖች ናቸው አንፈልጋችሁም ይሏቸው፣ ሚንቋቸው፣ እንደርኩስ የሚቆጥሯቸው። እንዴት ነው እንደዚህ ልትጠይቀኝ የቻልከው አለችው። ኢየሱስ ክርስቶስ የእግዚአብሔርን ስጦታ ብታቂ አላት። ስጦታ ስለሆንኩ ነው የምጠይቅሽ ነው የሚላት። ስለተሰጠሁልሽ ነው የምጠይቅሽ ነው የሚላት። ያንቺ ስለሆንኩ ነው የምጠይቅሽ ነው የሚላት። የሚገርመው ኢየሱስ ክርስቶስ ያላትን ጠይቆ ነው። ይሄ ምስጢር አለው ብዬ አሰብኩኝ። እኔ ስመለከተው ይሄን ክፍል ሳጠናው በጣም ልቤ ነካኝ። ይገርማችኋል፣ ስመለከተው ኢየሱስ ክርስቶስ ገና ሲወለድም እኮ የኛን ነገር ነው ለራሱ ያደረገው። የሱ ለኛ ሊያደርግ የዚችን ሴትዮ ውሃ አምጪ ያለው እኮ ተጠምቶ ሊጠጣ ብቻ እንዳይመስላችሁ፣ የህይወት ውሃ ወንዝ ሊያፈልቅላት ነው። ቫልዩ ያላደረጋቸውን ሰዎች አያድንም እግዚአብሔር። መዳን ምጽወታ አይደለም፣ በፍቅር የሚደረግ እግዚአብሔር ሰውን ቫልዩ ያደረገበት ያከበረበት የእግዚአብሔር ስጦታ ነው። መዳን ችርቻሮ አይደለም። መዳን በምጽዋት የሚታደል ነገር አይደለም። ይህችን ሴት ቫልዩ አደረጋት ኢየሱስ። ክብር ለእግዚአብሔር። ስለዚህ ያላትን ነገር ውሃ ስጭኝ አላት፣ አጠጭኝ አላት። አይገርምም? ጌታ ኢየሱስ ክርስቶስ ይህንን የጌታን ልብ የሚጋርድ እይታ ከኛ ጋር ይራቅልን። ይህንን የጌታን ልብ ወንጌልን ለመመስከር እንቅፋት ከሚሆንብን አመለካከት እግዚአብሔር ያድነን። ኢየሱስ ለማን ነው ስጦታ ሆኖ የመጣው? በዚህ ታሪክ ውስጥ ለማን ነው
አምስት ባሎች ለነበሯት ባሏ ካልሆነ ሰው ጋራ ለምትኖር እየኖረች ላለች አሁን አላት ኢየሱስ ክርስቶስ ካንቺ ጋር ያለው ባልሽ አይደለም አላት። አሁን ባሏ ካልሆነ ሰው ጋር ለምትኖር ሴት ነው። ለምንድን ነው መዳኒት የሚሰጠው? ለታመመ ሰው ነው። በመዳን ላይ ላለ ሰው አይደለም የሚሰጠው፣ ለታመመ ሰው ነው የሚሰጠው። ኢየሱስ መዳኒት ነው። እግዚአብሔር ይመስገን። ለዚህ ነው ክርስትና መልካም ምክር አይደለም የሚባለው፣ የምስራች ነው የሚባለው። ጉድ አድቫይዝ ምን ያረጋል ሰዎችን? እንግዲህ አንተ ይሄንን ሲያራህን መጠጥን ምንን ተወቃና ብሎ በምክር ይጀምራል። ይሄ ክርስትና ወንጌል አይደለም። ጉድ ኒውስ አይደለም፣ ጉድ አድቫይዝ ነው። እንዴ ያለ ምክር ማንንም ሊመክር ይችላል። ጉድ ኒውስ ግን ጌታ ኢየሱስ ይወድሃል ነው የሚባለው። ትዝ ይለኛል አንድ ሰው ከቸርች ቀረ መስክር ያለት ሰካራም የነበረ ልጅ ነው። ድሮ ጌታ እንደተቀበልኩኝ ነው ትዝ ይለኛል። ምን ነው ጠፋ ወንድም ከሌ አልኩት። እኔ ተስፍሽ እንደው አልደብቀም ማልቶ ነገር አለኝ በቃ እኔ መጠጥ አልቻልኩም ማለት እየጠጣን አልኩት። አይኑን አፈጠጠ። በእውነት ነው የምነግራችሁ እየጠጣና አው ኢየሱስ ነው የሚያድነ ከዚህ እየጠጣን አልኩት። ክብር ለእግዚአብሔር ይሁን። ሳምንት አልሞላውም፣ ሁለት ሳምንት አልሞላውም ልጁ ተገላገለ ያ ከዛ ነገር። እግዚአብሔር ይመስገን። በጉድ አድቫይስ ሰው የሰዎች ህይወት አይለወጥም፣ በጉድ ኒውስ ነው። ጉድ ኒውስ ኢየሱስ መድኃኒት ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ይህች ሴት በእንደዚህ ያለ ሁኔታ ኢየሱስ ክርስቶስ ሲነግራት የእግዚአብሔርን ስጦታ ለመሆኑ አንተ ትበልጣለች ግራ ገባት። እንዴ ከአባቶቿ ከአባታችን ከአብርሃም ከይስሐቅ ከያዕቆብ ማወዳደር ጀመረች። ተመልከቱ እዚህ ላይ ምን እንደምት መቅጃ የለ፣ ጉድጓዱ ጥልቅ ነው። የህይወቱ አሚለው ነገር ራሱ ግራ ገባት። የህይወቱ ማለት ኢየሱስ ክርስቶስ ፍሬሽ የሆነ ጨው የሌለው ደግሞ ከሰው ውስጥ የሚፈልቅ ነው አላት። እንዴት ያለ ንግግር እንደሚናገር ወገኖቼ! ኢየሱስ ሲያድን ሰዎችን ፐርማነንት ነገር ነው የሚሰራላቸው። ደህንነት ምጽዋት አይደለም በሉ፣ ባለጠጋ የሚያረግ ነው። ክብር ለእግዚአብሔር ይሁን። አያችሁት ምን እንደሚላት? ቁጥር 13 ላይ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም አለ። እግዚአብሔር የተመሰገነ ይሁን። ተመጽዋች አይሆንም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ይወጥ ምን የሚያደርግ የሚፈልቅ በውስጡ የሚፈልቅ ይሆናል አላት። እግዚአብሔር ይመስገን። እንዳትረሱ ወገኖቼ፣ ብዥ እንዳይልባችሁ። ኢየሱስ ይሄንን ነገር የሚናገረው ለዚች ሴት ነው ወገኖቼ፣ እንዳትረሱ። ከፒክቸር እንዳታወጧት እቺን ሴት ነው ኢየሱስ የሚያናገረው። መጽሐፍ ቅዱስ ስመለከት የጌታ ኢየሱስ ክርስቶስ አፕሮች ሁልጊዜ ይደንቀኛል። እቺ ሴት በቀትር ሰው ፈርታ ሸሽታ ሰዎች እንዳያዩዋት ተደብቃ ነው ወደ ጉድጓድ ሄደችው። ኢየሱስ ክርስቶስ ግድ ሆኖበት እሷን ሊያገኛት እዛ ቦታ ሄደ። እዛ እንደሚሆን ብታቃት መጣም ነበር። ስለዚህ ወንጌል ግድ በሏቸው ይላል፣ ጉንዱሾችን፣ አንካሶችን። አንድ ባለጠጋ ሰው ንጉሥ ምን አረገ? የራት ግብዣ አዘጋጀ። ሰዎችን ሁሉ ጋብዞልኝ አለ። የተጠሩት ሰዎች ለመምጣት አልቻሉም። እርሻ አለኝ እኔ ገበሬ እንትን በሬ ገዝቻለሁ እና ልሞክረው ይገባኛል አለ። አንዱም ደግሞ አግብቻለሁ አለ። ሁሉም የተለያየ ምክንያት ሰጡ። ንጉሱ ተቆጣ። የላካቸውን ሰዎች ምን አላቸው? እነዚህ ሁሉ የጠሯቸው አይገባቸውም አለ። ሂዱ በየመንገዱ በየስላችሁ አንካሳውን፣ ጉንዱሹን፣ ለማኙን፣ ጎስቋላውን ቦኑ ጥሩልኝ አለ። እነማን? አንካሳ፣ ጉንዱሹ፣ ለመምጣት አቅም የሌለው የህሊና ጉልበት የሌለው ምን ይላል? ግድ በሏቸው አለ። ለምን እነዚህ በቀላል አይመጡም? ግድ በሏቸው አለ። ቤቱ ሞልቷል፣ ገና ቦታም ይተርፋል። ሂዱ እንደገና ብለን አምጡ አለ። እግዚአብሔር የተመሰገነው ቤተ ክርስቲያን በኃጢአተኞች ነው መሞላት ያለባት። በእግዚአብሔር መንግስት በዳኑ ጻድቃን ኃጢአተኛ በነበሩ በዳኑ ጻድቃን ትሞላለች እንጂ ጻድቃቸው በሚያስቆፍሳቸው ሰዎች አትሞላም። የእግዚአብሔር ስም የተባረከ ይሁን። ኒቆዲሞስ የእግዚአብሔር ሰው ነው፣ የብሉይ ኪዳን ሰው ነው። መድኃኒት ኢየሱስ ግን ያስፈልገዋል። ኢየሱስ የማያስፈልገው መድኃኒት ሆኖ ኢየሱስን መድኃኒት አርጎ የማይወስድ ሰው መንግስተ ሰማይ አይገባም። በሽተኛ ነኝ ያላለ መድኃኒት የማይወስድ ሰው መንግስተ ሰማይ አይገባም። ኒቆዲሞስ ወደ ጌታ ጋር መቼ ነው የመጣው? ሌሊት ነው የመጣው። እሱ የፈራው ምንድነው? እሱ ጻድቅነቱን ነው የፈራው። ስታተሱ ነው። የአይሁድ መሪ ነው። ስለዚህ ምን አደረገ? ሰዎች እንዳያዩት ነው የፈራው። ከሰው አይን ነው የሚሰወረው። አያችሁት? ያቺ በቀትር ይሄ በሌሊት። እዛች ሴት ጋር ኢየሱስ ነው ሄደው። ኒቆዲሞስ ግን ኢየሱስ ጋር እሱ ነው የመጣው። ጥያቄው ኢንተሌክቹዋል ነው። በስታተስ ነው የሚጠይቀው። ኢየሱስ አይደለም የሚጠይቀው። ጠያቂ ማን ነው? ኒቆዲሞስ ነው የሚጠይቀው። መምህር እንደመጣ ሆነ እንደመጣ እናውቃለን። ዊ ኖው ዩ እናውቃለን አለው። አያችሁት? በሌሊት መጥቶ ኢየሱስ ክርስቶስ እቺ ደግሞ ራሷን ምትንቅ ከሰው ምትሸሸውን ሴት ኢየሱስ ክርስቶስ ምን አላት? ውሃ ጠጭኝ አላት። የኢየሱስ ልብ የት ጋ ነው ያለው? የጌታ ልብ ምን አይነት ነው? ልቡ የት ጋ ነው ያለው? ኒቆዲሞስን ለጠየቀው ጥያቄ ቴንኪዩ አላለውም። ኢየሱስ ቴንኪዩ ስለሰጠኝ ሪኮግኒሽን አላለውም። እዚህ ሀገር ቴንኪዩ ነው የሚባለው አይደል? አላለውም። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ምን ሊያረግ አይችልም፣ ሊያይ አይችልም አለው። ሰው ከሸመገለ በኋላ እንዴት ነው ሊወለድ የሚችለው? ወደ እናቱ ማህፀን ገብቶ ይወለዳልን አለ። አያችሁ ኢየሱስ ክርስቶስ ይህንን ሰው ወዴት ወሰደው? ወደ መስቀሉ ወሰደው። ወደ መስቀሉ ወሰደው። ታሪኩን ስንመለከት የሚገርም ነው። በሉቃስ ወንጌል ምዕራፍ 7 ላይ ደግሞ ስንመለከት አንድ ፈሪሳዊ ጌታ ኢየሱስን ይጋብዘዋል፣ አብሮት እንዲበላ ይላል። አይገርምም? ምን እንዲያደርግ ነው ፈሪሳዊ ጋበዘው? እስቲ እንመልከተው ከጌታ ኢየሱስ ክርስቶስ ጋር ምን እንደፈለገ የዚህ ሰውዬ ጉዳይ። ምዕራፍ 7 ላይ ቁጥር 36 ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። ናና ብርሃን ብላለው። ኢየሱስ ይችን ሴት ምንድን ነው ያላት? ውሃ አጠጪ ነው ያላት። ይሄኛው ግን እሱ ነው የለመነው በፈሪሳውን ቤት ገብቶ ይላል። የሚገርመው ኢየሱስ ለሁሉም ይገኛል። ክብር ለእግዚአብሔር ይሁን። ለአዋቂ ነኝ ለሚለውም ይገኛል፣ ለኃጢአተኛውም ይገኛል፣ ለሁሉም ይገኛል። ግን ሁሉም ግን እሱን እንደተሰጠበት እንደ ማንነቱ ሁሉም አይቀበለው። የሚገርም ነው። ፈሪሳዩ በጣም ተመጻዳቂ ነው እና የስታተስ ጉዳይ ነው እሱ የሚፈልገው። እና በፈሪሳዊ ቤት ገብቶ በማዕድ ጌታ ተቀመጠ። እነሆ በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ፣ የማይሆን ነገር እኮ ነው እግዚአብሔር ያሳያችሁ፣ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራሷ ጠጉርም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህ ሰው ይህስ ነቢይ ቢሆን ይህቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስ ለዚህ ሰው ማን ነው? ነብይ ነው ነብይ ነው በመዳኒትነቱ አይደለም የፈለገው ፈሪሳዊ መዳኒት አይፈልግም የዳነ የተፈወሰ ነው ያድን ይሆናል እንጂ እንዴት ይድናል
አያችሁት የጌታ ልብ የት ነው ያለው የጌታ ልብ የት ነው ያለው ጌታ ራሱን የሚሰጠው የሚጠጋው ማንን ነው ይሄ ነገር እንዳይጠፋባችሁ ይሄ ነገር እንዳይጠፋባችሁ ይሄ ነገር እንዳይጠፋባችሁ
የዓለም መድኃኒት ሆኖ መምጣቱን እንዳትረሱ ወገኖቼ መድኃኒት ለበሽተኛ ነው የተሰጠው ክብር ለእግዚአብሔር ይሁን ስለዚህ ወንድ ልጅ ተሰጥቶናል ብለን በመናከብርበት በዚህ በዓል ሰሞን ማን ነው ይህን ስጦታ የሚወስደው ማን ነው የሚወስደው ይህን ስጦታ? መድኃኒት አድርጎ የሚወስደው ማን ነው? ይህ ፈሪሳዊ ይችን ሴት ማንነቷን ያውቃል? ስምም የላትም አንዲት ሴት። ስሟ ቢታወቅ አደጋ ታመጣለች። እንዴት አወቃት ይባላል? አአ ታውቃታለህ እንዴ ይባላል። ጣጣ ታመጣለች። ስለዚህ ይቺ ሴት ኢየሱስ ክርስቶስ ጋር መጣ ይሄንን ስታረክ ይሄ ፈሪሳዊ ጌታን በልቡ የሰጠውን ስታተስ ሁሉ ዜሮ አረገው ቤቱ ግን ገንዘብ አውጥቷል ለመደገስ ቀላል አይደለም ኢየሱስን መጋበዝ ከነደቀ መዛሙርቱ ነው ብዙ ወጪ አውጥቷል ቤቱን ለዚህ ድግስ አዘጋጅቷል
ነገር ግን ኢየሱስ ክርስቶስን በመጣበት በተሰጠበት ሁኔታ ግን አላገኘውም። ኢየሱስ ክርስቶስ ይሄንንም ሰው ሊያስተምረው ፈለገ። እያንዳንዱ ማህበራዊ ህይወት ኢየሱስ የተገለጠበት የሄደበት ቦታ ሁሉ ወንጌልን ይፈነጥቃል ያሳያል። የሁሉ የመልእክት ምክንያት ሆኖልናል እኛ ክብር ለእግዚአብሔር ይሁን። ይሄ ሁሉ የኢየሱስን ልብ እንድናይ ምክንያት ሆኖልናል።
መጽሐፍ ቅዱስ በፈላስፎች ቁጭ ብለው የተመረመሩ የተጻፈ አይደለም በሰው ታሪክ ውስጥ የተሰራ መጽሐፍ ነው።
አያችሁት ኢየሱስን ተመልከቱት ምን እንደሚል። ኢየሱስ መልሶ ስምዖን ሆይ አለው የምነግርህ ነገር አለኝ አለው።
እርሱም ምን አለ የምነግርህ እርሱም መምህር ሆይ ተናገር አለው። ጌታን አክብሮታል። መምህር ሆይ ተናገር አለው። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት በሁለተኛው 50 የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለው። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዞር ብሎ ስምዖንን ከዚህ የበለጠ ወንጌል ምን አለ ወገኖቼ? ወንጌልን ዲፋይን ብናረጋው በቲዮሎጂ አለ አይደለም ጃርጎን ቮካቡለሪ በመናም ብናወራው ምን ትርጉም አለ? ያውላችሁ ወንጌል ዞር አለ ኢየሱስ ወንጌል ማለት ይሄ ነው። ስምዖንም እንዲህ አለው ይህችን ሴት ታያለህን? እኔ ወደ ቤት ገባው ዋስ እንኳን ለግሬ አላቀረብክልኝም እርሷ ግን በንባዋ እግሬን አራሰች በጠግሯም አበሰች። አንተ አልሳምከኝም እርሷ ግን ከገባው ጀምራ እግሬን ከመሳም ምን አላረገችም አላቋረጠችም። አንተ ራሴን ዘይት አልቀባህም እርሷ ግን እግሬን ሽቱ ቀባች። እግዚአብሔር የተመሰገነ ይሁን። ስለዚህ ለሃለው እጅግ ወዳለችና ብዙ ያለው ኃጢያቷ ምን ሆኖላታል? መዳን በትምህርት የሚገኝ ነገር አይደለም ከጌታ ጋር ባለ ግንኙነት እንጂ። ትምህርት የሚያድን ከሆነ እግዚአብሔር ዶክትር የዶክትሪን መጽሐፍ ይልክልን ነበር። መዳን ከኢየሱስ ክርስቶስ ጋር ያለ የፍቅር ጉዳይ ነው። ሃሌሉያ። መዳን ምንድነው? ያዳነንን ኢየሱስ ክርስቶስን የምንወድበት ጉዳይ ነው። የትምህርት ዕውቀት ቢሆን ኖሮ በዶክትሪን ነው አገባ አይደለም በቃላት ነው ያስቀው ላ በቃ ለቀቀው እንድኗል አይደለም። እቺ ሴት ኢየሱስ ክርስቶስን እንዴት እንደወደደችው ተመልከቱ። ልብሷንም አልቀየረችም። ይሄንን እኮ ሴታፕ ያደረገው እኮ እግዚአብሔር ራሱ ነው። ልቧን ያደፋፈረ ፈሪሳዊ ቤት መግባት እኮ ለኃጢአተኛ ሴት በድንጋይ ነው የምትወገረው። የጌታ ፍቅር ግድ ብሎ አትፈንቅሎ አትወጣ። የእግዚአብሔር ስም ብሩክ ይሁን። ውድ ወገኖቼ እነዚህ ሰዎች ፍቅራቸው በጣም የሚገርም ነው። ሳምራዊቱ ሴት ውሃ ልትቀዳበት የመጣችውን እንስራዋን ጥላ ነው የሄደችው። ደቀ መዛሙርቱ ሲመጡ እንስራዋን ጥላ ነው የሮጠች ወደ ከተማ ሄደችው። እናንተ ያደረግኩትን ሁሉ የነገረኝን ኑናዩ እንጂ እርሱ ክርስቶስ ይሆንን አለቻቸው። ወገኖቼ እቺ ሴት እንደዚህ ለመናገር አቅም የሰጣት ምን ሆን ታውቃላችሁ? ከጌታ ጋር ስትገናኝ የነገራት ነገር ነው የለወጣት። ማን ይሰማታልች? የት ነው ያገኘሽው? ጉድጓድ ጋር? ጉድጓድ ጋር ሴት መገናኘት ነገር አለው ባይሁድ ታሪክ። ሚስት የሚገኘው እዛ ነው። ደሞ ታሪኳ መጥፎ ነው እሷ። ግን ጌታ የነካቸው ኃጢአተኞች የሚመሰክሩት ምስክርነት ጣዕም አለው። ጌታን ሰዎች አግኝተውት የሚመሰክሩት ምስክርነት በስልጠና አራቱ መንፈሳዊ ህጎች ታቃለ እያሉ የሚመሰክሩ ሰዎች አሉ። አራቱ መንፈሳዊ ህግ ኢየሱስን በፍቅር ሳይነኩ እነዚህን ይናገራሉ። ኢየሱስ ግን ነክቷቸው አስገርሟቸው አስደንቋቸው ሰዎች ሲናገሩ ወደ ሌሎች ሰዎች የሚተላለፍ ጸጋ አለ። ሃሌሉያ። ከተማው እንዳለ ግልብጥ ብሎ ነው የመጣው። እባክህ አትሂድብን አሉት። አያሌ ቀን ነው እዛ የተቀመጠው ኢየሱስ። አይሁዳውያኖች የሚጠሏቸው ሳምራውያኖች ኢየሱስን አስተናገዱት። ዴር ወዝ ኖ ኤኒ ከተማ በአይሁድ ምድር ውስጥ ኢየሱስን ክረምልን ያለ የለም። ውጣልን ያሉት አሉ። በቤታቸው ጥቂት ሰዎች ተቀብለዋል። አንዳንዶቹም ሲቀበሉት ለስታተስ ነው። ኢየሱስ አይገርምም? ወንድ ልጅ ተሰጥቶናል በሉስቲ። እንዴት ነው የተቀበልነው? እንዴት ነው የተቀበልነው ኢየሱስ? እግዚአብሔር ስም ብሩክ ይሁን። ሳምራዊቱ ሴትን ስንስሯን ጥላ አስሮጣት። ለከተማው ሁሉ የምስራች ተናጋሪ አደረጋት። ምንድን ነው የጌታ ነገር? በኃጢአተኞች ምስክርነት ሃይማኖት ሲመሰረት። በኃጢአተኞች ምስክርነት ነው ክርስትና የሚመሰረተው። ጻድቃንን መርጦ አይደለም። እስቲ ደና ደና በሰው ዘንድ መልካም ምስክርነት ያላቸውን ክራይቴሪያ ተወስዶ አይደለም። እኔ በእግዚአብሔር ቤት በኖርኩበት ጊዜ ሁሉ ኮንሲስተንትሊ የማይሆን ነገር ልንገራችሁ። እናንተም ራሳችሁ ተመልከቱ። አንድ ሰው የማይመሰክሩ ራሳቸውን በቃ ያማረ የተስተካከለ የበቃ ትሪምድ የሆኑ ክርስቲናን የሚኖሩ ላይፋቸውን ከእንደሌለው የሚያምኑ ሰዎች ለአንድ ሰው እንኳን አይመሰክሩ። ቢመሰክሩም ሰው ይሸሻቸዋል። እነሱም አያረጉትም። አስደንግጥ ናቸው ራሳቸው። እስቲ ተመልከቱ ወደ እግዚአብሔር ቤት የመጡ ሰዎችን ሁሉ ይዩ። ጤናማ ነገር የሌላቸው ግን የሰሙት ነገር መልካም ባልሆነ ህይወታቸው ላይ የጸጋን ጣዕም ሊያጣጥሙ ወራዳ ህይወታቸው ኃጢአተኛነታቸው የጸጋን ጣዕም እንዲያጣጥሙ አድርጓቸዋል። There is something here ለኔ ይሄ ለከለም ሳይሆን አይቀርም ይላሉ። እነዛ ሰዎች ሲመሰክሩ ሰዎች ይነካሉ። ጻድቁ ከሌ ቸርች ያመጣው የሚባል ሰው የለም። እግዚአብሔር ይመስገን። ብዙ ሰዎች የሚቸገሩት እኮ ይሄ ነው። ከአንድ አመት ተኩል በፊት እንደዚህ መስለኛል አንድ ወንድም አለ እዚህ አልፎ አልፎ ይመጣል ጓደኛው ዱሮ ኢትዮጵያ የሚያቀውን ይዞት መጣ ባክስቲ መስክርለት ሁሌ መንከራከራለን ፈላስፋ ነገር ነው አለ እና በጣም ተጫዋች ኦፕን ነው እንደው ባንዴ ሲያገኘኝ ተስፍሽ ነው ያለኝ እንደውም በቃ በጣም ባንድ ጊዜ ተቀራረብን ብዙ አመት እንደምንተዋወቅ
እና ስመሰክርለት ስለ ጌታ ግን እኮ በጣም አስቸጋሪ ነው እኮ ክርስትና መኖር በጣም እኮ ከባድ ነው አለኝ በጣም ከባድ ነው ክርስትና ማንንም ሊኖር አይችልም አልኩት ክርስትናን ክርስቲያን እንድንሆን ጌታ የሚጠራን የማይችሉ ሰዎችን እንጂ የሚችሉ ሰዎችን ደግሞ አይጠራም አልኩት
ክርስቲያን ለመሆን ይችላልቸው ጀመራቸው እስቲ ማንንም አይችልም እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ነው የሚለው ሳምራዊቲቱን ሴት ለሳምራውያን መስካሪ ያደረገ ጌታ ወንጌል በሚሰበክበት ሁሉ ይሄ ያደረገችው ነገር ይነገራል ያለው የዚችን ኃጢአተኛ ሴት ታሪክ ነው ጌታ ኢየሱስ ክርስቶስ እግዚአብሔር የተመሰገነ ይሁን አይገርምም የእግዚአብሔር ሥራ እንደዚህ ያሉ አይነት ታሪኮችን የሚሰራ ጌታ ነው ዛሬም የኢየሱስ ክርስቶስ ፍቅር የሚያስፈልጋቸው ሰዎች አሉ። እግዚአብሔር ይመስገን። ኑሮ የጎመዘዘባቸው ህይወታቸው ብርሽትሽት ወጣባቸው። እኔ ማን ይቀበለኛል የሚሉ ሰዎች አሉ። ለነዚህ ሰዎች እኔና እናንተ ነን የምንመሰክረው። የጸጋው የጌታ የምህረቱ የጌታ ፍቅሩ በእውነት ነክቶን ከሆነ ወንድሜ እኔን ቀምሼ ለዚህ ሰው እንዴት አይሆንም? ኛ ችግራችን በፕሮቶኮል ነው ክርስቲያን የምንሆነው በፕሮቶኮል። አንዳንድ ሰው እኔ በአለም ሳልገባ ነው ጌታ አዳነኝ የሚሉ ሰዎች አሉ። እንዴት ነው የሚድኑት? ኢየሱስ ሳይቀድሰው ከሱ ጋር አድል ፋንታ የሚኖረው የለም። ጴጥሮስ እግራቹን ልጠብ ሲለው የኔ እግር ለዘላለም አታጥብም አለ። ጌታ ምን አለው? እግርህን ካላጠብክ ከኔ ጋራ ለዘላለም እድል ፋንታ የለም አለው። ኢየሱስ ያጠበው ብቻ ነው። ደሞ የሚያጠበው ራሳችሁን አይደለም ጥሩ ጥሩን አይደለም እግራችንን ነው። ድንገት እግር መታጠብ ይጀምር ብዙ ሰው ይፈራል በተለይ ወንዶች። ካልሲ አጀበው ስንት ቁሻሻ አለ። አይደለም አይደለም በማስተዋቂያ ካለው ነገር ማጣ በጣም አስቸጋሪ ነው። እኛ እኮ ጥሩ ጫማ አለ ሽታም ዲኦዶራንትም ነገር አለ ሰዎች ያረጋሉ ብዙ። በዚያን ዘመን ግን ሽፍን ጫማ የለም ካልሲ የለም አቧራ ነው ጭቃ ነው ስንት አይነት ቁሻሻ ያለበት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ እግራቸውን አጠበ። በጣም ዝቅተኛ በሆነ ህይወታችን ላይ ኢየሱስን ካልተገናኘን በክብር ከርሱ ጋር መኖር አንችልም። እግዚአብሔር እንድናስተውል ይርዳን። በእነዚህ ሰሞን የጌታ ልደት ስናከብር ይሄን እንድናስብ ይገባናል። ጌታ ደግ ነው። እንደ ኒቆዲሞስ የሆኑትንም አይዞ እኔ ገብቶኛል አቲቲዩድ እና ደሞ ለሊት የመጣው ፈርተ ነው አይደለም መጀመሪያ ተገለጥና በብራና አላለው። ሁሉን እንዳመጣጡ ስጦታ ሆኖ መጥቷልና ሁሉን እንዳመጣጡ ይገናኛል። ግን አንድ ነገር ኮምፕሮማይዝ አያረግም። እንዲድኑ ይገናኛቸዋል እንጂ እንደፈለጉት አይገናኛቸው። ሳያድነው ኢየሱስ ሳያድነው የሱ ተከታይ የሚሆን የለም። ይቀበላል ተከራካሪውን ይቀበላል ፈሪሳውዩን ግብዙን ይቀበላል በስታተስ ኮም ይጋብዘውን ይቀበላል ሸሽቶም ሄደውን ይፈልጋል። በከተማ የታወቀ አንድ በጣም አጥያተኛ አለ። ሁላችንም ሁሉ ጊዜ እንደው መዝሙር ሁሉ ዘምረንነታል። ዘኬዎስ ይላሉ ልጆች እንኳን ሲዘምሩ አይደለም እ ልጆች ሁሉ ሰንደይ ስኩል ይዘምሩታል በእንግሊዝኛም በአማርኛም ይዘምሩታል። በጣም የታወቀ ነው። የኃጢአተኞች ቁንጮ ይመስላል። አይደል? በምንድን ነው የታወቀው? ከተማ ውስጥ አመንዘራ የሆኑትን ስማቸው መጥራትም እንትን አይል ያውቋቸዋል እኮ። ሪሊ ስማቸው ቢጠቀስም የሚታወቁ ናቸው፣ እንዲህ ያውቃቸዋል። ዘኪዎስ ግን ስሙ የተጠራው በምንድን ነው? ታክስ ኮሌክተርም ስለነበረ ቀረጥ ሰብሳቢ ነው። በዚህ በፕሮፌሽኑ ነው የሚጠራው። ቀራጭ ማለት ታክስ ኮሌክተር ማለት ነው። አደራ ስድብ እንዳይመስላችሁ። ግን እንደ ስድብ የሆነው እንደ መጥፎ ነገር የተቆጠረው ምንድን ነው? ሰዎችን ገንዘብ ስለሚበዘብዙ ነው። ይሄ ሰው ኢየሱስን ለማየት ቤቱ ሊጋብዘው ይችላል። ሀብታም ነው፣ በጣም ሀብታም ነው። ግን ኃጢአተኛነቱን ያውቃል። እንዴት ብሎ ይጋብዘዋል? ፈሪሳዊው እንደጋበዘ እንዴ? ፈሪሳዊ እኮ ጌታን እኮ ስታተሱ የሚመጥን ነው። ነቢይ መጋበዘው ይችላለሁ ባይ ነው። ነቢይ ይጋብዛል። ዘኪዎስ ነቢይ ጋብዞ ጣጣ ውስጥ ይግባ እንዴ? በጣም ነው የሚፈራው። እግዚአብሔርን መቅሰፍትና ቁጣ ቢያመጣበትስ? ሮጦ ሄዶ ዛፍ ላይ ወጣ። ኢየሱስ በዚህ አልፋል ሲባል አጭር ስለነበረ ሄዶ ዛፍ ላይ ወጥቶ ሊያየው ነው መልኩን። በኢየሱስ አትራክትድ ሆኗል። ዘኪዎስ አለው፣ በስሙ ጠራው። አይገርምም? ኢየሱስ he's very interested ኃጢአተኞች ላይ። ዘኪዎስ አለው፣ ዛሬ አንተ ቤት ነው የምገባው አለው። ናውረድ አለው። ፕላን አላረግም፣ ዘኪዎስ አልጋበዘውም። ዘው ብሎ ገባ ኢየሱስ። ሃሌሉያ። ፕሮሰስ አይፈልግም። ፕሮሰስ የሚጠይቀው ምንድን ነው? እሱ በኃጢአተኛ ነው ፈሪሳዊውን እንኳን ያስተማረው። ቤቱ ጋብዞት መማሪያ ላከለት። ቤቱ በኃጢአተኛይቱ ሴት ታሪክ ነው ያንን ፈሪሳዊ ጋባዥ አስተማረው። ዘኪዎስ ግን ሬዲ ነው። ምንም አላለው። እኛ ብንሆን ዘኪዎስ በጣም ኪውሪየስ ሆናል። በእኔና እንዴ ነው መዳን ትፈልጋለ? ለምን እዚሁ አትቀበልም ጌታን? እኛ ፕሮሰስ ነበር የምናረገው። ግን ጌታ ኢየሱስ ክርስቶስ የቤቱ ዘው ብሎ ገባ። ያቀረበለትን ሁሉ ሲበላ ሲጠጣ፣ መጀመሪያ ለቃውን ጸልይ እስቲ ይቀደስ፣ ለማንኛውም የሰዎች ህሊና እንዳይበላሽ ነገ አገልግሎቴን እንዳያሰናክል እንፈራለን፣ እንዳያሰናክል የነቢይነት ስታተሴን እንዳያጎድልብኝ፣ ሰዎች ለእኔ ያላቸውን ግምት እንዳያበላሽ ብሎ አልፈራም። ኢየሱስ መድኃኒት ነው፣ መድኃኒት ነው፣ መድኃኒት ነው። ውድ ወገኖቼ ይሄ መልእክት ለራሳችንም ከጌታ ጋር የተገናኘንበትን ነገር ሪቫይዝ እንድናረግ ይጠይቃል። ከሁሉ በላይ ይሄ ጌታ የምስራቸው ነው የሚነገርላቸው ሰዎች አታውቁም? ከቤተሰቦቻቸው ጋር የተጣሉ ዋጋ የሌላቸው ተመክረው ዋጋ የላቸውም የተባሉ መንገድ ላይ የምታዩቸው ሆምለስ የሆኑ ሰዎች የሉ? ዴል ልሙድ የሚባል አንድ ሰው የታወቀ ሰው ነው። ሳይመሰክር አይውልም። አንድ ቀን ግን ቀኑን ሙሉ ምንም መስክሮ ሰው ወደ ጌታ ሳይመጣ የዋለበት ጊዜ ነበር የሚል ጽሑፍ እንዳነበብኩ በርቀት ጊዜያቶች ውስጥ እዚህ ይለኛል። ሄዶ ለመመስከር ወጣ። ዝናብ ነበረ። አንድ ሰካራም እየተንቀዳገደ ሲሄድ አየው። ኢየሱስ ይወድሃል አለው። በስንተኛው ጊዜ ያ ሰው ቤተ ክርስቲያን ውስጥ ጌታን ሊቀበል መጣ? ጌታ ሰዎችን እንደሚወዳቸው ልነግር ይገባል። በዚህ ጊዜ ለሰዎች ስጦታ ካርድ ከምንሰጣቸው ይልቅ ጌታ እንደሚወዳቸው ልንነግራቸው እዳለብን። ፍቅሩን ካጣጣምን፣ እኛን እንደወደደን ካወቀን፣ እንደ ሳምራዊቲቱ ሴት የምስራች ተናጋሪዎች እግዚአብሔር ያድርገን። ጌታ አድኖን በብዙ ቸርነቱ ተጠብቀን በኃጢአት ውስጥ ላንሆን እንችላለን። የምናፍርበት ታሪክ ላይኖረን ይችላል። በዚህ መልካም ሕይወታችሁ እንድታፍሩ አይደለም። መልካም ሕይወት ካላችሁ ክብር ለእግዚአብሔር ይሁን። ግን ምንጊዜም የዝማሪያችን የምስጋናችን ምክንያት ከኃጢአተኞችም ዋና እኔ ነኝ እንዳለው እንደ ጳውሎስ ነው መሆን ያለበት። ከኃጢአተኞችም ዋና እኔ ነኝ። ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። At any time ወደፊት በህይወታችሁ ጌታ እስኪመጣ ድረስ ኢየሱስ ክርስቶስ ጉዳዩ የመጣው የተሰጠው ለኃጢአተኞች ብቻ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በሥራ ቦታችሁ የምታገኙአቸው፣ በመንገድ ላይ የምታገኙአቸው፣ በመጠጥ በድራግ በልዩ ልዩ ነገር ውስጥ ያሉ፣ ወንጀልም በደልም ሰርተው ያሉ ኢየሱስ እንደሚወዳቸው መናገርን አትፍሩ። Don't ever think ይሄንን በመናገራችሁ ኃጢአታቸውን በመከር አርማችሁ ለምስራች ብቁ አታረጓቸው። የጌታን የምስራች ለመስማት ብቁ የማደርጋቸው ያ ህይወታቸው ጌታን ለመቀበል በቂ ምክንያት ወሱ ነው። ዛሬ ይሄንን እግዚአብሔር በወንጌል አጽንቶላችኋል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ማንም ሰው ኢየሱስ የእግዚአብሔር ልጅ ስጦታ ሆኖ መሰጠቱ ለዚህ ሰው አይሆንም፣ ለዚህ ሴት አይሆንም አትበሉ። እነሱ ናቸው ጥሩ መስካሪዎች። በእግዚአብሔር ቤት ወደ ኋላ ብትመለከቱ በሕይወት ዘመናችሁ በእውነት ለሰዎች መስክረው ወደ ጌታ ቤት የሚያመጡ በጣም በኃጢአተኛ ሕይወት ላይ ታሪካቸው የተጀመሩ ሰዎች ናቸው። እኔ ይሄንን በሕይወቴ ዘመን ሁሉ አያለሁ። ኢቭን እዚህ ቸርች በነገራችን ላይ እግዚአብሔር እንዴት አርጎ እንደረዳቸው የሚያውቁ ሰዎች ናቸው። ክብር ለእግዚአብሔር ይሁን። ኢንተሌክቹዋልም ቢሆኑ ሰዎች የተሰጠው የእግዚአብሔር ልጅ ለሁሉም ራሱን ያቀርባል። ነገር ግን ያለ መስቀል እንዲድኑ ግን አዋቂውን በአዋቂነት አይደለም፣ አዋቂውን በመስቀል ነው የሚያናገረው። ፈሪሳዊውንም መማሪያ ነው የሚያዘጋጅለት። ክብር ለእግዚአብሔር ይሁን። ኢየሱስ ግን ዝርግፍ ብሎ የሚሰጠው ግን በጣም ዝርግፍ ብሎ እኔ እርሱ ነኝ ብሎ ለመጀመሪያ ጊዜ እንዳትናገሩ እኮ ብሏል እኮ ደቀ መዛሙርቱን። እንዳትናገሩ እኔ ማን እንደሆንኩ እያለ እኮ ይናገራል፣ ይጠብቃቸዋል። ነገር ግን ይችን ሴት የምናገርሽ እኔ እርሱ ነኝ አለ። መሲህነቱን ለዚያች ሴት ገለጠላት። ኢየሱስ የሚገለጠው ለኃጢአተኞች ነው። እግዚአብሔር ስም ብሩክ ይሁን። እንጸልይ። እግዚአብሔር ስም ብሩክ ይሁን። ኦ ሃሌሉያ!